ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ እንደምን ሰነበታችሁ? ውድ ኢትዮጵያውያን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ
ክፍል 7
ተሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት
ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ትርክባይ የምሸሽ ፈረስ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ትርክባይ የምሸሽ
በሌጣ ፈረስ ልጅሉ የደጃዝማች ማሩን ግፍ ሰርቶ ዓለመት ገባው በቁብዚ በተለይም እሳን ልጃቸውን ያለምንም ምክንያት ሊያስገድሉባቸው መሆኑን በተረዱ ጊዜ ያለፈው በጸጸትና በቁጭት የወደፊቱ በሀዘንና በስጋት ስሜት ትዕግስታቸውን ጨርሶ አሳጣቸው። ልጅሉ በዚህ ጊዜ የነበሯቸው ድሎች ሁለት ብቻ ነበሩ። ወይም ሁሉንም ነገር ለጉድቁሜ ከማይቀራፌን ባጠፋው ይህ ሁሉ ጭንቀትና ግፊት አየዋለሁ ብሎ ራስን ማጥፋት፣ ወይም ለምን አባቱ ነው ባለኝ አቅም ሁሉ ሞክሬም አልሞተው ብሎ አንድ ሌላ ነገር መሞከር ነበር። ግን ራስን መግደል የሚባል መንፈስ በኃይሉ ስሜት ውስጥ ቦታ አልነበረውም። አንደኛ በእግዚአብሔር የሚያምኑ ክርስቲያን ናቸው። ሁለተኛ ግፍ መቀበል፣ ትዕግስት፣ ዛሬም ይሁን ነገ በራስም ይሁን በልጅ ዋጋቸውን የማያጡ ነገሮች መሆናቸውን የሚያውቁ ሰው ናቸው። ስለዚህ የታጋሽነት ትዕግስታቸው ቢያልቅም ትዕግስት የማሳጣት ትዕግስታቸው ገና አዲስ ነበር። እንደ ጎበዞች ሁሉ ጦር መወርወር፣ ጋሻ መመከት፣ አነጣጥሮ መተኮስ እንደሚችሉ፣ መከራንና ችግርን መቋቋም እንደሚያውቁ እያወቁ እስከዛሬ በሰላማዊነት አመኑ። ግን በዘመነ መሳፍንት ሰላም ዋጋ አልነበራትም። ሰላም አንድ መንደር በሰላም ማሳደር አትችልም ነበር። ሰላም ለአንድ መስፍን አምስት ጎጆ ያለበት ግዛት ለመጨመር አትችልም ነበር። በዚህ ጊዜ ሰላምን የሚሹ ሁሉ መናቀን፣ መዋረድን፣ መደህየትን፣ መታሰርን የሚፈልጉ ሰዎች ይመስሉ ነበር። ሰላም የፈሪነት፣ ትዕግስት፣ የአህያነት ምሳሌዎች ነበሩ። ልጃይሉ ሳይቸግራቸው ሰላማዊ ሆኑና ሰላም በጊዜው ልታፈራ የምትችለውን የመራራ መራራ የሆነ ፍሬ ለአስራ አምስት ዓመት መገበቻቸው። አሁን ደግሞ ቀምሰውት የማያውቁትን ሌላ መራራ ፍሬ ልታቀርብላቸው በማፍራት ላይ እንዳለች አዩ። ትዕግስት መራራ ናት፣ ፍሬዋ ግን እጅግ ጣፋጭ ነው የሚለው ምሳሌ በልጅ ኃይሉ ዘንድ ችኮ ያለፈ አታላይ ተረት ሆኖ ተገኘ። እንዲያውም ትዕግስት መራራ ናት፣ ፍሬዋ ግን የመራራ መራራ ነው የሚል ሆኖ አገኙት። ስለዚህ ሌላዋን አይነት ትዕግስት መረጡ። ዝም ብሎ የግፍ መደራረቢያ የመሆንን ትዕግስት ሲጥሉ፣ መከራን ችግርን እየታገሱ ምሕረት የሌለውን ጠላት ትዕግስት የማሳጣትን ትዕግስት መረጡ። ስለዚህ ልጅ ኃይሉ ሕፃኑ ካሳ እንዲሰረቅ መታዘዙን በሰሙ በበነጋው ለወይዘሮ አትጠገብ ሳይነግሩ የመንገዳቸውን ሁኔታ ሲያሰላስሉና ሲያደራጁ ዋሉ። ምንም ቢሆን የቋራ መኮንን ነበሩና በየሶፋውም በየቋንቁራውም እየተጣሉ የቆዩ አንዳንድ ከወርቅ የተሰሩ እንደ ቀለበት አምባር ያሉ ትንንሽ ግን መልካም ዋጋ ያላቸው ነገሮች ስለነበሯቸው እነሱን ሁሉ ከያሉበት ለቃቅመው በድግ አለፍ አለፍ እያደረጉ ቋጠሯቸው። ሌሎችንም ትንሽ ነው ከፍተኛ ዋጋ ያወጣሉ ተብለው የሚታመኑ ትንሽ ቃዎች ባንድ ጨርቅ ተቀለው አጥራቸው ወይዘሮት ተጠገብ ከልጃይሉ ጋር ተቆይቱበት ጊዜ እንዲህ ያለ ነገር ሲያደርጉ ያዩአቸው በዚህ ቀን ብቻ ስለነበር ወደሳቸው ቀረቡና የዛሬው ቃ መጠራረልስ አስፈራኝ ሲትኩዙ አሰቡ አሉ ወይዘሮት ተጠገብ እንደ ቀልድ አድርገው እንደኔ 15 ዓመት ተወዝፎ ስንኩል የሆነ ሰው ደሞ የትጓዛል ብለሽ ነው አይቱ እንኳ የማስቀፉ ድርሻ ይቅርብኝ ብሎ ስንት ቃየ ጎትት አረፋብኝ ለዚህ ነው ቃዎችን እየጠራረስኩ የማስቀምጣቸው አሉ ልጅ ኃይሉ በፊታቸው ላይ አንድ ብቹ ነገር እየተነበበ አይቱስ አልተቻለም አሉ ወይዘሮት ተጠገብ እስቲ ያንን ልጅ ላሽከሮች ስጫቸውና በውሃ ያርሱት ቶሎ እንዲርስ ውሃውን አሙቀው እንዲነፍሩት ንገሪያቸው አሉ ልጅሉ ከባጡ ላይ ተሰቅሎ ሲኖር በጢስ የተቆረውን ያውራና የውል ክፋልት ጥቅል እያመለከቱ ወይዘሮት ተጠገብ እሺ ብለው ልጡን በዘንግል ማውረድ ወደ ባጡ እንደንጋጠጡ አውራ እንኳ ሳይበላሽ አይቀርም ውሃ ሲነካው ይበጣጣ ሲሆናል ብዙ አመቱ አይደል አሉ ልጃይሉ አይ ያውራ ለጠቆ በጣም ፍራም ነው አሁን ላይው በጥይት የተቆረ ቢመስልም በውሃርሶ ሲሰነጠቅ ውስጡ ልጭ ሆኖ ነው የሚገኝ አሉ ወይዘሮ አትጠገብ እሺ እስቲ ለሁሉም ወርዶ ቶሎ ይነገር አሉ ልጃይሉ ወይዘሮ አትጠገብ ልጡን አውርደው ገረዶች ምግብ ወደሚያስበስሉበት ጎጆ ወሰዱት። በዚህ ጊዜ ህፃኑ በድንገት ምርር ብሎ አለቀሰ። ልጅ ኃይሉ ወደ አልጋው ቀረብ ብለው ሲያለቅስ አብሮ የሚያፈናጥራቸው እጆቹንና እግሮቹን እየተመለከቱ ዝምበል ዝምበል እያሉ የማያውቁበትን ህፃን ማባበል ጀመሩ። ከንፈሮቻቸውን እያጋጠሙ ሲትጥ የምትል ድምፅ በማሰማት ሳቅ በማሳየት ግንባራቸውን ወደ ላይ ቁጥር በማድረግና በመፍታት ሳሉን ዝም አሰኛለሁ ብለው ቢሞክሩ ከችሎቱ ሊያቆሙት አልቻሉም። እሳቸውም ወይ ያልፍልሃል ወይ ሙተታርፋለህ ግድ የለም አትጮህ ሲሉ በከስታ ተናገሩና ወደ በሩ ቀረብ ብለው ሰማሽ ወይ አንቺን ነው አትሰሚም አሉ። አቤት አሉ ወይዘሮ አትጠገብ ወደ ቤት እየመጡ ልጁ አስቸገረኝ እኮ ምን ነካው ይህን ሁለት ቀን አመሉ ተለውጧል እስቲ ቶሎ ጡት ስጪው። ልጃይሉ በወይዘሮ አትጠገብ ላይ የዘመዶቻቸውን የባልነት ወግ ተከትለዋል። ወለተ ተክሌን በስሟ ወለተ ተክሌ አንዳንድ ጊዜም በተለይ ብቻቸውን ሲሆኑ ወለተዬ እያሉ ይጠሯት ነበር። ወይዘሮ አትጠገብ ግን አብዛኛው የክፍለ ሀገሩ ህዝብ እንደሚያደርገው አንቺን ነው ሰማሽ ወይ ስምኝ እንጂ ሰማያለሽ እያሉ ከሚጠሯቸው በስተቀር ከሰው ጋር ሲጫወቱ እሷ እንዲህ አርጋ በስ ባለ ጊዜ ባለቤቴ እንዲፈጥራ ከሚሉ በቀር አንዲት ቀንም አትጠገብ ብለው ጠርተዋቸው አያውቁም። ይህ ልማድ ብዙዎች ሰዎችን ብዙ ጉድ ሰርቷል። ለምሳሌ አንድ ሰውዬ በዳኛ ፊት ቀርቦ ራሱና ሚስቱ የሚፈለጉበት ምክንያት ስለነበር ስምህ ማን ነው ብሎ ዳኛው ጠየቀ። ጣሰው አለ ተጠያቂው ሰው። ጣሰው ማን? ጣሰው አሸብር። የባለቤቴ ስም አለ ዳኛው። የባለቤቴ ስም አለ ጣሰው አንገቱን ወደ መሬት ደፍቶ እያሰበ። ቢያስብ ቢያስብ የሚስቱ ስም ትዝ አለው አለ። ጊዜ በጀብህ እኮ አለ ዳኛው ጣታውን እየተመለከተ ትዛለኝ ብሎ እኮ ነው ጌታዬ የሚስተሰም ምን ዛርግ ጌታዬ ልጆች የሚጠሯት እማማ ብለው ነው ዘመዶች የሚጠሯት እኔን ስታገባ ባወጡላት ሌላ ስም ነው እኔ የምጠራት አንቺ እሷ ያልኩ ነው እነተኛውን ስሟን ሲጠሯት የምሰማ አንዳንድ ቀን ብቻ ነው ስለዚህ አሁን ትዛልላለኝ ብሎ አቶ ጣሰው ሲናገር በዚያ የነበረው ሰው ሁሉ በሳቅ አውቃ ተኛውም አብሮ ሲስቅ ቆይቶ ሳቁን ሲጨርስ ዛዲያ ምን ይሻላል አለ ጎረቤቶቼ ከዚሁ አሉ እንድጠይቅ ይፈቀድልኛ ጌታዬ አለ ጣሰው አሁንም ሳቁ ነጎደና ሂዶ እንድጠይቅ ተፈቀደለት ጣሰው ከጎረቤቶቹ ሁለቱ ቁመው ወደሚነጋገሩበት ቦታ ሂዶ አዋመሸሻ እባክህ አንድ ነገር ንገሩኝ አለ ምን ነገር አለ አቶ መሸሻ ታላቅ ጉዳይ መስሎት የእሷ ስም ማን ነበር የማን የእሷ የኔዋ ነዋ የምን ያንተዋ ጣሰው ባለቤቴ ለማለት እንኳ ስላፈረ ቀስ ብሎ የባለቤቴ ነዋ አለ ልቻይሉ የዚህ አይነቱ ዕድል ይድረሰኝ ብለው ነው መሰል ወይዘሮ አትጠገብን ቢሞቱ በስማቸው አይጠሯቸውም ነበር ስለዚህ አንቺን ነው ትሰሚኛለሽ ብለው ጠሩ ወይዘሮ አትጠገብ ሕፃኑን አጥብተው እንቅልፍ ሲወስደው ቀስ አርገው አስተኙና ሲነሱ እስቲ ልጡርሶ እንደሆነ አምጪልኝ አሉ ልጅ ኃይሉ ወይዘሮ አትጠገብም ወጡና የራሰውን ልጥ ይዘው መጡ ልጅ ኃይሉ ከአንድ አጎዛ ላይ ቁጭ ብለው ያን የራሰ ልጥ በእጃቸውና በጥርሳቸው እየሸነሸኑ በእግራቸው ረግጠው ይዘው የሱቻ ገመድ እንደሚፈትል ሰው ሸረብ ሸረብ ያደርጉት ጀመር አምስት ስድስት ክንድ የሚሆን ከፈተሉ በኋላ እንደገና በአንድ በኩል ገመዱን በአንድ በኩል ልጡን አድርገው እየፈተሉ ገመዱን ሶስት ሽርብ አደረጉት ሶስቱን ሽርብ ገመድ ፈትለው እንደጨረሱ በታስማ እንጨት ላይ እየጠመጠሙ ሲያለሰልሱት ቆዩና ከተቀመጡበት ብድግ ብለው አንቺ ገመድ ዛሬ ስራሽን መፈጸም አለብሽ አሉ ቀስ ብለው ልቻሉ ቀኑን ሙሉ በዚህ ሁኔታ ዋሉ ወይዘሮ ስትጠገብ ግን ያ ሁሉ ያልተለመደው ጉድጉድ ለምን እንደሆነ አልገባቸውም ነበር መቼም ዳቦ ቆሎ በአንድ ቀን አይደርስ እስቲ ሁለት ሶስት ቂጣዎች ጋግሪ አሉ ልጅ ኃይሉ በድንገት የት ይሄዳሉ አሉ ወይዘሮ ስትጠገብ ኋላ ነግርሻለሁ አንቺም አብረሽኝ ስለምትሄጂ ሁሉ እንኳ ባይቻል ጥቂቶች ልብሶችሽንና የቤት ዕቃዎችሽን ጠራዥ አሉ ሚካኤሉ ምን ሽብር መጣ አሉ ወይዘሮ ስትጠገብ ቀስ ብለው የሄሮድስ ሽብር መጥቷል ብቻ ቆይ ኋላ ነግርሻለሁ አሉ ሚካኤሉ ወይዘሮ ስትጠገብ ግራ ገባቸው ደርሷል እነግርሻለሁ አሁን እቃሽን አዘጋጂ አሉ ልጅ ኃይሉ በዚያ ያሉት ሌሎች ሰዎች ቀርቶ ወይዘሮ አትጠገብ ራሳቸው ነገሩን ሳያውቁት በልጅ ኃይሉና በወይዘሮ አትጠገብ እጅ ብቻ ትንንሾቹ እቃዎች ተጠራርዘው ቂጣዎቹ ለቁንጦት እንደሚበሉ ያህል ተጋግረው አመሹ ወይዘሮ ተገብና ልጅ ኃይሉ ብቻቸውን በጎጆአቸው እንደተቀመጡ ከምሽቱ ሁለት ሰዓት ግድም በሚሆን ጊዜ ላይ አንድ ልጅ እግር ሰውዬ ወደ እነ ልጅ ኃይሉ ቤት መጣ። ሰውዬው ገብቶ የአክብሮት ሰላምታ እንደሰጣቸው ወይዘሮ ተገብ ቀና ብለው በደንብ ሲያዩት ትናንትናውን ወደ ቤታቸው መጥቶ ከልጅ ኃይሉ ጋር በቆይታ ሲጨዋወት የቆየው የደጃች ማሩ አሽከር መሆኑን ተረዱ። ዛሬም ጨዋታ እንዳላቸው እንዳላሰናክል ብለው ወይዘሯ ተጠገብ ወጥተው ወደ ማድ ቤት ሄዱ። ይሁንም በልባቸው ምን ይስላቸው ይሁን እያሉ ማሰባቸው አልቀረም። ወይዘሯ ተጠገብ እንደወጡ ተጠመጥ እንጂ ነው እንደ ተጠመጥ አሉ ልጅ ኃይሉ። እሺ ቀመጣለሁ ብሎ ከእንድ መደብ ላይ ቁጭ አለ። እኔ ተዘጋጅቻለሁ እንግዲህ ዛሬ መሄዳችን አይደል አሉ ልጅ ኃይሉ። ዛሬማ ተቀረን መላው ሁሉ ውሃ በላው ማለት ነው። እንደነገርኩት በምንም ሁኔታ ፈርቄ እንዳወጣ የተሰጠኝ ጊዜ እስተነገ ብቻ ነው። በእነዚህ ቀኖች ውስጥ ግን ያስፈልገኛል ያልኩትን ሁሉ እንዳገኝ ተደርጓል። ገረዶችን የምደልልበት ብዬ ብዙ ወቄት ወቅት ተቀብያለሁ። ሰው ያየኝ ወይም ጭነት ሆኖ ሰው የተከተለኝ እንደሆን የምገልልበት ጥሩ ነፍስ ያስፈልገኛል ብዬ ተቀብያለሁ። ከፈረሶች ውስጥ ያስፈልገኛል ያልኩትን ማንኛውንም ፈረስ እንድጭን ተፈቅዶልኛል። ስለዚህ በዚህ አጋጣሚ ጊዜ ታሰራንበት ይህን የመሰለ አጋጣሚ ዳግመኛ የሚያገኝ አይመስለኝም። ልጁም በዚህ ሰሞን ውስጥ በምንም ሁኔታ ሊሰረቅባችሁ ይችላል አለ የደጃዝማች አሽከር። መልካም ነው እንግዲህ እኔማ ምን አለኝ ብለህ በመስተረኝ ሰዓት እንሳለሁ አሉ ልጅ ኃይሉ። እኔ ይኸው መውጣቴ ነው። ብቻ ካቡን እንዴት ትወጣላችሁ? መውጣት የምትችልበት ያስቸግራል እንጂ አብረን ስንወጣ እንዳንጠረጠር እኔም በመስራት በርታለሁ ትልቅ ግራር ስትጠብቁኝ ነበር አለ አሽከሩ። ለካቡ ስለና መውጫ አንቸገርም። በጉጃችን ጀርባ በኩል በቀደም ዕለት ተንዶ ገና ስላልተሰራ ምንም ሳንቸገር ተራምደነው እናልፋለን አሉ ልጅ ኃይሉ። እንደዚህ ሆኗል። ይህማ እግዚአብሔር መንገዶን አዘጋጅቶሎታል ማለት ነው። ጊዜው ሰላም ሆነና ካፈርሶ ሳይሰራ ሲያድር ደጃች ማሩ ዝም አሉ ማለት ነው። ቀድሞ ከዚህ ታላቅ ምሽግ በአንዲት አቅጣጫ ድንጋይ ወድቃለች የተባለ እንደሆነ በእሷ ምክንያት ካቡን ሁሉ ሳያስጠባብቁ አያድሩም ነበር። አሁን ሰውን አራምዶ ለማሳለፍ እስኪችል ድረስ ዝም ብለው ታዩ። እግዚአብሔር ብዙ ሳያምለት ብሎ ነው። ራሳቸው መጣፍ ሲደግሙ እንኳ 10 በሮች ያሉት ቤት ያለው አንድ ባለጠጋ 9 ዘግቶ አንዱን ቢተው በዚያው ባንዱ ብቻ ሌባ ገብቶ ያለውን ሀብት ሁሉ ሊወስድበት ይችላል። ስለዚህ አንዱ ክፍት ከሆነ የ9 መዘጋት ዋጋ የለውም። ታስተቱ ቃላት ወይስ 9 ፈጽሞ አንዱን ቢያፈርሱ ሁሉም እንደፈረሱ ይቆጠራል ይሉ ነበር። አሁን በአራቱ ማዕዘን ያሉት በሮቻቸው ሁሉ በጥብቅ ተዘግተው በዘበኞች ሲጠበቁ በጓሮ ባለው ቀዳዳ ሊሰረቁ ነው። ነገ ምን ይሉ አለ አሽከርየው እንደመሳቀ ያለ። ዲኒውስ ነገር እሺ መንገድ ያዘ። አሁን አሳብ የሆነብኝ አንተው ነው አሉ ልጅ ኃይሉ። የኔ ጉትልሎትም እንዴት አሁን በአሁኑ ዘመን አሽከርነት ይጠፋ ብለው ደምቢያና የማሩ ቤት ቢቀሩ ጎጃ ብሻገር ጎሹ ስሜን ብሄድ ውቤ ሸዋ ብሻገር ሳይለስላሴ ትግሬ ቤት ሰባጋዲስ እያሉ ምን ሆናለሁ? በማሩ ቆርብ ያለው 6 ዓመት ሙሉ አገር ብያገኘው ትርፍ የዘወትር ስድብና ጠፊ ነው አለ የደጃዝማች ሎሌ። እሱሳው አሉ ልጅ ኃይሉ። አሽከሩ የተናገረው ልክ ነበር። በዚያ ዘመን በአንድ ጠቅላይ ግዛት ነፍስ ገሎ ቤት አቃጥሎ ሰርቆ ነጥቆ ወደ ሌላው መስፍን ግዛት መሻገር ከቻለ የአንድ ጀግና አቀባበል ከሚያገኝ በቀር ሌላ ችግር አያጋጥመውም። እነዚያ መሳፍንት ለዘመቻ በተንቀሳቀሱ ቁጥር በዘመቱበት ክፍለ ሀገር የሚኖረውን ሕዝብ ጨፍጭፈው ሀብት ንብረቱን ዘርፈው ቤቱን አቃጥለው በጠቅላላ ጥፋት ላይ ጥለውት የሚሄዱት አንሶ በአንዱ ክፍል ወንጀል የፈጸመውን ጥፋተኛ የሌላው ክፍል በክብር እየተቀበለ ስለሚያኖረው ያ መከረኛ ሰላማዊ ሕዝብ በወንጀለኞች ብዛት እንደታወቀ ይኖር ነበር። ሰው ያለ እህልና ያለ ልብስ መኖር ስለማይችል በልማድ ይሰራ ይዘራ ያጭድ ያመርት ነበር እንጂ ዘመኑ ሁሉንም ወንበዴ ለመሆን የሚያስመኝ ሰላም ማረፊያና መጠጊያ ያጣችበት ዘመን ነበር። በዚህ ዘመን የኢትዮጵያ ከአረብ ከቱርክ ከግብጽ ጋር በየጊዜው እየተዋጋ ከመገኘቱ በላይ በአንዱ ክፍል ገብ ሲል በሌላው ክፍል የእርስ በርስ ጦርነት እየተነሳ ኢትዮጵያውያንና ኢትዮጵያውያን ሳይፋጁበት የሚያልፍ ጊዜ አልነበረም። በአገራችን ውስጥ ከመሬቱ ስፋት ጋር ተመጣጣኝ የሆነ የህዝብ ብዛት ሳይገኝ የቆየውም በወባው በወረርሽኙ ብቻ ሳይሆን እርስ በርስ በመተላለቅ ነው። በአገራችን ታሪክ ውስጥ ዘመነ መሳፍንት ተብሎ የሚታወቀው ክፍለ ጊዜ ዘመነ መቅሰፍት፣ ዘመነ መከራ፣ ዘመነ ጭካኔ፣ ዘመነ አራዊት ተብሎ ሊጠራ የሚገባው ነው። ይሁንና ያ ሁሉ የእርስ በርስ ፍጅት እያለ የዓለም ጠንቅ የነበረው የቱርክ ኃይል ወይም የአረብና የግብጽ ግፊያ በኢትዮጵያ ምድር ላይ ብዙ ድል እንዲኖረው አለማድረጋቸው ሲታይ ደግሞ እነዚህ ጨካኞች አባቶቻችን እንድንኮራና እንደ ባለውለታነታቸውም እንድናከብራቸው እንድንወዳቸው እንገደዳለን። አገራቸውን ራሳቸው ቢበድሏትም ከነሱ በሚከፋ ጠላት እንድትጎዳ አልተዋትም። ቢሆንም ኢትዮጵያን ጥሩ ያልጣላት ጠባቂ አምላኳ ብቻ ነው። እነዚህ ልጆቿስ እርስ በርሳቸው ታግለው ሲወድቁ የሌላ መረጋገጫ ለመሆን የደረሱበት ጊዜ ተቃርቦ ነበር። ይህን የሚያውቅ አምላኳ ከሞት ድኖ ከጥፋት እንዲያድናት የመረጠውን ልጇን ከአንዱ አጥፊ መስፍን ጨካኝ እጅ ለማዳን ለማጣፋት የታዘዘውን አሽከር አዘዘ። ስለዚህ ልጁን ለመስረቅ የተላከው የደጃዝማች ማሩ ሎሬ፣ ውቤ፣ ጎሹ፣ ሳህለ ስላሴ፣ ሰባጋዲስ እያሉ ማሩ ቢቀር ምን እንዳይመጣ ነው ህፃን ልጅ የምገለው ብሎ ህፃኑን ለማስረፍ ቆረጠ። በዚህ ሁኔታ ከልጅ ኃይሉ ጋር ተስማሙና ሰውየው ሲወጣ ወይዘሮ አትጠገብ ወደ ልጅ ኃይሉ ተመለሱ። ልጅ ኃይሉም እንግዲህ ተነሽ፣ ጊዜ እንዳናበላሽ አሉ። ነገሩ እንዴት ነው አሉ ወይዘሮ አትጠገብ። አሁን የውይይት ጊዜ አይደለም፣ በመንገድ አጫውትሻለሁ አሉ ልጅ ኃይሉ። ለመሆኑ ሰውየው ነው ምን ይንታል? አምኜዋለሁ፣ ጥሩ ክርስቲያን ነው። አሁን ተነሽ፣ እንዳይቀልድብን። አይቀልድብንም ነው እኮ እምልሽ። ከዚህ በኋላ ወይዘሮ አትጠገብ ልጁን ለመጀመሪያ ጊዜ ባንቀልባ አዘሉት። ቂጣዎቹ የተቋጠሩበትን ነጭ ከረጢትና የጌጥ ዕቃዎቻቸው የተቋጠሩበትን ራሴን በእጃቸው አንጠልጥለው ያዙ። ልጃይሉም ሲጠራርዙ የቆዩትን ዕቃዎች ያዙና ራሳቸው ብቻቸውን ለ14 ዓመታት ከወይዘሮ አትጠገብ ጋር አንድ ዓመት ከጥቂት ወራት ተግዘው የኖሩባትን ጎጆ ላይቶች፣ ለቁንጮች፣ ለቱፋኖችና ለሌሎችም ተባዎች ጨርሰው ለቀውላቸው ሹልክ ካሉ። እድሜ ለደጃች ማሩ እንጂ ለነሱ እንኳ አንዱን ይተኩላቸው ይሆናል። ከዚያም በፈረሰው ካብ በኩል ቀስ ብለው ወጡና ከሰውየው ጋር ወደ ተቃጠሩበት ግራር ሄዱ። ልጅ ኃይሉ ወይዘሮ አትጠገብ ጥቂት ለየት ብለው እንዲቆሙ አድርገው ወደ ዛፉ ስር ቀረብ ሲሉ ሰውየው ሁለት ጦሮች በአንድ እጁ የአንድ ፈረስ ለኮ በሌላ እጁ ይዞ ቆሞ አገኙት። ከዛፉ ስር ላይ ሁለት ጋሻዎች ተቀምጠው ነበር፣ ነገር ግን በጨለማው ምክንያት ተለይተው አይታዩም ነበር። መጡ እሚቴስ አለ የደጃዝማች አሽከር በሹክሹክታ። መታለች አሉ ልጅ ኃይሉም ቀስ ብለው። የት አሉ? ተወጣን አልቀረ መፋጠን ነው እንጂ አለ ሰውየው። ልጅ ኃይሉ መለስ ብለው ወይዘሮ አትጠገብን ከቆሙበት ወደ ዛፉ ስር አመጧቸው። እንግዲህ ይህን ፈረስ እመይቴ ሄዱበት ተበቅሎ ፈረስ ይገርማል ብዬ ነው ፈረስ የጫንኩት። ለነሱ ግን ልጁን ሰርቄ ሳመልጥ እንዲመቸኝ ነበር ያልኳቸው አለ በከሳ ህይወት ብሎ የቀዳው የደጃዝ ማሽማሩ ዋሽከር። የለም ግድ የለም፣ እኔ ቅድም ገመድ ስፈት ቆይቼ ይዣለሁ፣ በሌጣ ፈረስም ቢሆን በገመዱ ሸብቤ ሄዳለሁ ብዬ ነው አሉ ልጅ ኃይሉ። ምን ማለት ሆኖ ጌታዬ? እርጥብ ህፃን ከነናቱ በሌጣ ፈረስ ሲሄድ እኔ በኮርቻ ላይ ሄዳለሁ? ምን ይጎዳኝ ብለው ነው? እኔ ባኮን ፈርጣና ደጋዳሞት ነው ያደግኩት፣ በሌጣ ፈረስም ቢሆን በደንብ መጋለብ እችላለሁ አለ ሰውየው። እሺ ይሁን፣ እግዚአብሔር ዋጋህን ይክፈልህ። እኔስ መቼም ምንም አልሰራልህ፣ ልጁም ቢያድግ አያውቅህ አሉ ልጅ ኃይሉ ተከዝ ብለው። ከዚያም ገመዶን አመጡና ባይሆን እንኳ ፈረሱን በዚህ ሸብበዋ አሉ። ይህስ በጣም ያስፈልገኛል፣ እኔ በጭራሽ አላሰብኩትም ነበር። ይበሉ፣ ቶሎ መንገድ ቀጥሉ። እርሶም ጎንደር ደርሶ ማደር ይገባዎታል። እኔም ሰዎች ለይተው ከሚያጡኝ ቦታ አርፌ ማደር አለብኝ ካለ በኋላ አንዱን ጦርና አንዱን ጋሻ እየሰጠ በዚህም ራስዎን ይጠብቁ አላቸው። እሺ እንሂድ አሉ ልጅ ኃይሉ። ከዚያም ከድጋቸው ፈተው በእጃቸው ይዘውት ከነበረው ጥሬ ወርቅ አያሌ ከብሎች አንስተው ባይሆን ለስንቅ እንኳ ብትሆን ይችን እንካ እባክህ አሉት። ምን ነው ለምን እንደዚህ ይቸገራሉ? ለመሆኑ ቅድም ያልኩትን አልሰሙኝም? ከደጃዝማች ብዙ ነገር ተቀብያለሁ እኮ አለ ሰውየው። በል እንግዲህ እግዚአብሔር ይከተልህ ዋጋህንም ይክፈልህ አሉ ልጅ ኃይሉ። አሜን አለ ሰውየው። ሰውየው ከሁለቱም ከተሰናበተ በኋላ መንገዱን ሊቀጥል ሲል ልጅ ኃይሉ በድንገት አነሱና ወንድሜ፣ የሰው እግር የሚደርስበት አይታወቅም፣ ለመሆኑ ስም ማን ነው አሉ። ደፈርሻ አለ ሰውየው። ደፈርሻ ማን? ደፈርሻ ወሰን። አሁን ለመሄድ የቆረጥከው ወዴት ነው? አሁን ይህን መረጥኩ ልል አልችልም። ምርጫዬ ወደ የትም ሂጄ ከደጃዝማች እጅ ማምለጥ ብቻ ነው። በል እግዚአብሔር ይከተልህ። አሜን። ሰውየው ሲሄድ ልጅ ኃይሉ ወይዘሮ አትጠገብን ደግፈው ከፈረሱ ላይ አስቀመጡና የተጠረዙትን ዕቃዎች ከደሃራው ላይ አንጠልጥለው የፈረሱን ለኮ ይዘው እንደ መሮት እያሉ በመሳብ ወደ ጎንደር ግስገሳ ጀመሩ። ያ የተባረከ ሰው ደጃዝ ማሽማሩ ልጁን በምንም ሁኔታ አሰርቀው እንደነ ሙሴ እንደነ ባህራን ሰው አንስቶት እንዳይተርፍ እንኳ ሳንቀው ገለው በመገጭ ወንዝ ሊጥሉት አቅደዋል። ይህን ለመፈጸም የታዘዝኩትም እኔ ነኝ። እኔ ግን ይህን ከማደርግ በሕፃኑ ላይ የታሰበው ነገር በእኔ ላይ ቢፈጸም ይሻለኛል። በአራት አያቶች የክርስቲያን ዘር ነኝ። የእናቴ አባት ትግሬ፣ የአባቴ እናት ሸዋ መንዜ ሲሆኑ እናቴም በእናትም በአባትም ጎጃሜ ናት። ምንም ቢሆን የክርስቲያን ዘር ሁኜ ይህን የአረመኔነት ሥራ ለመሥራት ልቤም እሺ አይለኝ። አሁንም እኔ በምችለው ሁሉ እረዳዎታለሁና ለማምለጥ ይሞክሩ። እርሶ ተዘጋጁ፣ እኔ ነገ ማታም ቢሆን ልሸኞት እችላለሁ ያላቸውን ሁሉ ለወይዘሮ አትጠገብ ለመንገር ጊዜና የመንፈስ ረብ ስላላገኙ ምንም ሳይነግሯቸው ዝም ብለው እየሮጡ ፈረሱንም በግድ አሰገሩት። ምዕራፍ 10 ደወል። ጊዜው ከቀኑ 4 ሰዓት ግድም ይሆን ነበር። የጎንደር አባራት አብዛኛውን ጊዜ ደወልና ከበሮ ሳይጮሁባቸው እንደማይውሉ ቢታወቅም በዚያ ቀን በዚያ ሰዓት በአባ አብየ ጊዜ ቤተ ክርስቲያን ደወል የሚያስደውል ሰላማዊ ምክንያት አልነበረም። ወይ አንድ ሰው ሞቶ ለፍታት ጥሪ መደረጉ ይሆናል፣ ወይም ሌላ ሰላማዊ ያልሆነ ምክንያት መኖር ነበረበት። ደውሉ እንደተሰማ ከቤተ ክርስቲያኑ ዕቃ ጠባቂ መነኩሴ እስከ ደብሩ አለቃ ያሉት የቤተ ክህነት ሰዎች ቀስ በቀስ በቤተ ክርስቲያኑ ምድረ ግቢ ተሰበሰቡ። ነገር ግን ዙሪያውን ቢያዩ የአንድ ታላቅ ሰው ሬሳ ከናልቃሹ ቀርቶ ካህናቱን ለፍትሐት የሚጠራ መልእክተኛ እንኳ አልነበረም። ብቻ ከመለዋው መስቀያ ስር አንዲት ወይዘሮ ሕፃን ልጅ ታቅፈው ያለቅሱ ነበር። የደብሩ አለቃ የሴትዮዋን ሁኔታ እንዳዩ እስቲ ያችን ሴትዮ ወደዚህ ጥራት ብለው አንዱን ዲያቆን አዘዙ። ዲያቆኑም በፍጥነት ሂዶ ሴትዮዋን ወደ ደብሩ አለቃ ፊት እንዲቀርቡ ነገራቸው። እሳቸውም ወደ አለቃው ፊት ቀረቡ። አለቃው ደወል የሚደወልበትን ምክንያት ቢያውቁም ጉዳዩ እንደነዚህ ሴትዮ ላለ ሰው የሚያስፈልግ አይመስልም። አንድ ሰው ከአንድ ባለጋራው ጋር በጠፍ ቆይቶ ጠላቱ እየበረታበት ሲሄድ ወይም አንድ ከፍተኛ ባለስልጣን አንዱን ሰው ይዞ ከፍተኛ ቅጣት ለመቅጣት በሚፈልግበት ጊዜ መድረሻ ሲቸግረው ወደ አንድ ታላቅ ቤተክርስቲያን ሂዶ በመደወል ምጥን ይላል። የቤተክርስቲያኑ ካህናትም የተፈራውን ሰው በመለመን ተማጻኙን ሰው ያማልዱታል። ነገር ግን አንዲት ሴትን ከነሕፃኗ እስከዚህ አስጨንቆ የምጥንታ ደወል እንድትደውል የሚያስገድዳት የማን ግፈኛ ነው? ይህ ሐሳብ በአእምሯቸው መጥቶ የደብሩን አለቃ በጣም ተነተናቸው። ሴትዮዋ ወደ ፊታቸው እንደቀረቡ እንደምን አርፍለሻል እቴ? አሉ የደብሩ አለቃ። እግዚአብሔር ይመስገን አሉ ሴትዮዋ። ያጋጠመሽ ችግር ምንድን ነው? ችግሬ ብዙ ነው ጌታዬ። በዚህ ደብር እንድትደውይ ያደረገሽ ዋናው ችግርሽ ምንድን ነው? አንድ ትልቅ ሰው ተጣልቶኝ ነው። ባለቤትሽ የነበረ ሰው ነው? ኧረ አይደለም። ባለቤት የለሽም? የለኝም። ወንድሞች ወይም ሌሎች የቀብር ዘመዶች የሉሽም? የሉኝም ጌታዬ። የሰው ድሃ ስለሆንኩ አይደል ሁሉ መከራ የሚደርስብኝ? አሉና ሴትዮዋ እንባቸውን እንደ ጎርፍ ያወርዱ ጀመር። ታዲያ እስከዚህ የሚያስቸግርሽ ሰው ምን ሰው ነው? አሉ የደብሩ አለቃ። ደጃች ማሩ ናቸው ጌታዬ፣ አሉ ሴትዮዋ። ማሩ? ማሩ? የትኛው ማሩ? አሉ የደብሩ አለቃ። ማሩ የፈንጃው ናቸው፣ አሉ ሴትዮዋ። እኛ ትልቅ ሰው? አሉ የደብሩ አለቃ በነገሩ ደንግጠው። አዎ ስማቸውማ ትልቅ ነው፣ አሉ ሴትዮዋ። አረ በዚህ የሚገመቱ ሰው አይደሉም። ለመሆኑ ምን አገናኛችሁ? እስከዚህ ራሳቸውን ዝቅ እያደረጉ አንዲት ድሃ ሴት ያጠቃሉ? እርጉዝን ያቅፉ ይደግፉ እንደሚባለው እንዳንቺ ያለችን ሴት ቢቸግራት ይረዳታል፣ ብትበደል ያስክሷታል እንጂ እንዴት እንደዚህ ያደርጋሉ? አሉ አለቃው። ቢበድሉኝ እንጂ ቢረዱኝማ በማን እድሌ። ለመሆኑ በደሉ እንዴት ነው? ባለቤቴ የነበሩት ሰው የእሳቸው ግዞተኛ የነበሩ በመሆናቸው አሁን አምልጠው እኔ ተዚህ አድርሰው ወደ ቋራ ሸሽተዋል። ቋራ ምን አለው? የትውልድ አገራቸው ነው። ቀደም ሲል የደጃዝማች ማሩን የእህት ልጅ ወይዘሮ ወለተ ተክሌ አሁን የበጌ ምድሩ ደጃች አንድ አዋ ያገቧቸውን አግብተው ይኖሩ ነበር። በኋላ በግዞት እንዳሉ እኔን አግብተው ጥቂት እንደቆየ ይህ ሕፃን ተወለደ። በእርሱ ምህኛት ደግሞ ሌላ አዲስ ጠብ ተፈጠረ መሰለኝ። እኔንና ልጁን ይዘው ጠፉ። ደጃዝማች በጥብቅ እንደሚከታተሏቸው ስላወቁ እኔን ከዚህ ደብቀው ወደ አገራቸው ሄዱ፣ አሉ ወይዘሮ አትጠገብ። ዛዲ አደጃዝ ማቻንች እንዲያገኙ ይጣሉሻል ማለት ነው አሉ አለቃው። ይሁንብኝ ነው እንጂ የደወሉ እንጃ እንዲያው ፈርተሽ እንጂ ደጃዝ ማሩን ያዘው አንቺን አንዲት ምስኪን ሴት እስከዚህ ከታተላሉ ብያል ገምተም አሉ አለቃው። አለቃው እየደጋገሙ የደጃዝ ማሩን ትልቅነትና የእሳቸውን ትንሽነት እያጋነኑ በመናገራቸው ወይዘሮ አትጠገብ እንዲያውም ሆድ ብሷቸዋል። ቁጣቸው ቱጋለባቸው። የእኛ ካህናት ቀን የሰጠው ስታዩ በከንቱ ውዳሴ መካፍ፣ የተጎዳ ቀን የጎደለበት ስታዩ መናቅ ማዋረድ ልማዳችሁ ነው። እኔ ማሩ ጌታ አይደለም መቻልኩና ጌታው ትልቁ ሰው እያሉ ያሞግሱልኛል። እኔስ ቀን የጎደለብኝ ድሃ መሆኔን መቻጣሁትና አስር ጊዜ ምስኪን ምስኪን ይሉኛል። ደግሞ ተግፈኛ ቂያማልዱኝ አልኩ እንጂ ልመና አልመጣሁባችሁ አሉ ወይዘሮ አትጠገብ ከፍ ባለ ድምፅ። ህፃኑ ስላለቀሰባቸው ጡቱን በቀሚሳቸው አንገት እያወጥተው አጎረሱትና ወደ አለቃው ቀና ብለው ተመለከቱ። አለቃውም ያልጠበቁት ነገር ስላጋጠማቸው የሚመልሱት ተቸግረው ሲያቅማሙ ከቆዩ በኋላ ወዳጄ እኔ የምለው እኮ እንዲህ አይደለም መበደል አይገባቸውም ነበር ነው ያልኩት አሉ። ጌታዬ እኔም በጊዜ የተጋበኞች ወገን ነበርኩ። ተማሩ የማያንስ ባል ነበረኝ። ተማሩ የሚበልጡ ወንድሞች ነበሩኝ። አለቁ ታዲያ አሁን ማሩን ለማጥቃት እግዚአብሔርን ልክሰ እርሶ እግዚአብሔርን ይዳኙልኛል አሉና ወይዘሮ አትጠገብ ያን የክረምትና በጋ መለዋወጥ ምንጩን የማይቀንሰው የእንባ ጎርፍ በሁለቱም አይኖቻቸው ለቀቁት። ኧረ ይች ሰው ነገረኛ ናት ባካችሁ አሉ የደብሩ አለቃ። በዚህ ጊዜ አንድ ቄስ ወደ አለቃው ፊት ቀረብ ባሉና ጌታዬ ሜቴ የሚሉት እውነት ነው አሉ። የምታውቀው ነገር አለ እንዴ እስቲ ንገረን አሉ አለቃው። ሜቴ አያውቁኝም፣ እኔ አውቃቸዋለሁ። የደጃዝማች መርሶ ባለቤት ሳሉ ነው የማውቃቸው አሉ ቄሱ። መርሶ? የቱ መርሶ አሉ አለቃው። መርሶ ጎንደሬው አይደረግም። እርግጥ ነው ጌታዬ? ይህ ነገር እውነት ነው እቴ አሉ አለቃው ወደ ወይዘሮ አትጠገብ እያዩ። ምኑ አሉ ወይዘሮ አትጠገብ። የደጃዝማች መርሶ ባለቤት ነበሩ? ነበር ምን ያደርጋል? እሱስ ነበር። ወይዘሮ አትጠገብ አይደለም የሚባሉት? እርግጥ ነው እሱ ነው ስማቸው አሉ ቄሱ በችኮላ። ቆይ አናግረን እንጂ አንተ ደግሞ እርሳቸውን እኮ ነው የጠየቅኩ አሉ አለቃው። እውነታቸውን ነው ያው ነው ስሜ አሉ ወይዘሮ አትጠገብ። በፋሲል አጥንት በሱስንዮስ አጥንት እመቤቴ አይቀየሙብኝ፣ እኔ እኮ አንዲት ምስኪን ሴት መስላኝ ነው። ጌታዬ ማንኛውስ ሰው ብትሆን ሌላውን ናቃት ያስቃት እንጂ ቤተ ክርስቲያን አምና ስትመጣ እንዴት ንቀትና ውርደት ይደርስባታል? ወይ ጎንደር የእነዚያ ታላላቅ ነገስ ታት ከተማ፣ ያ የትክክለኛ ፍርድና የእውነት ከተማ፣ የነ ጻድቁ ዮሐንስ፣ የነ ኢያሱ አድያም ሰገድ፣ የነ በካፋ፣ የነ ምንትዋ፣ የነ ፋሲል ከተማ። በቤተ መንግስቶችሽ እንኳ ተራ ደሃና መስፍን እኩል ቁመው እኩል ፍርድ ያገኙብሽ የነበር ያ አልፎ ተረፍ ሆኖ ቤተ ክርስቲያኖችሽ እንኳ በደሃ ፊታቸውን የሚመልሱ ለሀብታም ፊት የሚያደሉ ሆኑ። እንግዲህ እግዚአብሔር ይሁን እንጂ ለማና ቤት ይባላል አሉ ወይዘሮ አትጠገብ። አለቃውም እሳቸው እንዳሉት አንዲት ምስኪን ሴት ሳትሆን አንዲት ታላቅ ነቢይት ቆማ ኢሳይያስና ኤርምያስ በኢየሩሳሌም ከተማ ያሰሙት የነበረውን የመሰለ ትንቢት የተናገረች መሰላቸው። ያዲያ አሁን ምን እንስራሉ? ሰውየው ደግሞ በቅርቡ አይገኙ። እንግዲህ ስዕልና መስቀል ሲዘን ሰው እንላክና የታቦታችንን መልእክት እናድርሳ አሉ አለቃው። ጥሩ ነው ጌታዬ፣ እኔ በዚህ ተደብቄም ከመጥ ነበር። ግን ሀብቴ ሁሉ ያለው ደምቢያና አንፍራስ በመሆኑ በዚያ እንደ ልቤ መተላለፍ ታልቻል ችግር ይደርስብኛል ብዬ ነው አሉ ወይዘሮ አስተጠገብ። አረግዴ ለምመቤቴ እንደምንም ማድረገን እናስተልቆታለን አሉ የደብሩ አለቃ በትውት ቃል። በዚህ ሁኔታ አብየ ጊዜ ደብር አለቃና ካህናት በታቦቱ ስም ስዕልና መስቀላት ይዘው ወደ ደጃች ማሩ ላኩና ወይዘሮ አትጠገብንም ሆነ ህፃኑን በክፉ ላያስቡ ቃል አስገባቸው። እግዚአብሔር ደጃች ማሩን ከገሃነም ለማትረፍ የፈለገ ይመስላል። በቤተ ክርስቲያን ስም ለመጣ ነገር ሁሉ ፍጹም ታማኝ ናቸው። ስንቱን ውል ስንቱን ስምምነት ስንቱን ዝምድና ለቀላል ጥቅምና ክብር ብለው ገደብ ሲያስገቡት ጥቂት ቅርታ እንኳ አይሰማቸውም። በቤተ ክርስቲያንና በካህናት ፊት የማሉበትን ነገር ግን ማሩ ቀመስ እየተባለ እስከዛሬ የሚጠራውን እንደ ግል ንብረታቸው የሚቆጠር የነበረውንም ግዛት ያሳጡታል ቢባል እንኳ ለማፍረስ አይሞክሩም። በተለይ የህፃኑ ግድያ ጉዳይ ሰው ሳያውቀው በድብቅ እንዲፈጸም እንጂ ህዝብ አዳም ባጅ ካወራው በኋላ ማድረጉ እጅግ አሳፋሪ ስለነበር ከነጭራሹም ያላሰቡትና አንድ ከዳተኛ ሎሌ ስም ለማጥፋት ያስወራባቸው ነገር አስመስለው በመግለጽ በመሐላ የይቅርታ ቃላቸውን ለአብየ ጊዜ ታቦት መልክተኞች ሰጡ። ወይዘሮ አትጠገብም ካሳን በአብየ ጊዜ ቤተክርስቲያን ክርስትና ካስነሱ በኋላ በደንቢያም በጎንደርም እየተቀመጡ ሲያሳድጉት ልክ በሰባት ዓመቱ በጎርጎራና በደንቢያ ወሰን ላይ በሚገኘው በጀንከር ተክለ ሃይማኖት ቤተክርስቲያን ትምህርት እንዲጀምር አስገቡት።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም።
ምዕራፍ 11 እኔ እነክስ እኔ እነክስ ፍቅረ ኢየሱስ የተባለው መጽሐፍ በስምንተኛው ሺህ ጊዜ ሁሉም እኔ ነክስ እኔ ነክስ እያለ አንዱ ባንዱ ላይ ይነሳል ይላል። እውነት ነው። በየዘመኑ በብዙ አገሮች እኔ ነክስ እኔ ነክስ የሚለው የትንቢትና የትዕቢት ቃል በአስደናቂ ሁኔታ ሲፈጸም ታይቷል። በብዙ አገሮች የመንግስታቱ መሪዎች ሲገለባበቱ በየዓመቱ የሚደረገው የመንግስት ለውጥ በአገራችን ያውም የትውልድ መሬት በሚባለው ክፍል በየዓመቱ የሚደረገውን የጭቃ ሹምነት ለውጥ ወይም ከፍተኛ የግብዝና አበል ኑሮት ተወላጆች ሁሉ የሚጣሉበትን የሀብታም ቤተክርስቲያን የግብዝና ሹመት ይመስላል እንጂ አንድን ነጻ አገር የሚመራ መንግስት ለውጥ ሊመስል አይችልም። ከዚህ ላይ ያለው ችግር የሰዎቹ መለዋወጥ አይደለም። በየተራ መተሳሰሩ መገዳደሉም ግድ የለም ችግር አይደለም ይባል። ነገር ግን አንድ የጸናና ጥሩ አመራር ያለው መንግስት ኑሮት ጥሩ ግሮ ሰርቶ የራሱን ጠቅላላ ኑሮ መለወጥ ለሚፈልገው የአገሩ ህዝብ እድገት አላማው ስልጣን ሽሚያ ብቻ የሆነው ይህ አይነቱ ለውጥ ዋና እንቅፋት እየሆነ መገኘቱ ነው። በሀገራችን ይህ አይነቱ የኔ ነግስ እኔ ነግስ ደዌ ተነስቶ ኢትዮጵያ ህዝብ ከታላቅ ችግር ላይ የወደቀበትና ከመጨረሻው ውድቀት ላይ ሊደርስ ተቃርቦ የነበረበት ጊዜ ግን በታሪካችን ዘመነ መሳፍንት እየተባለ በሚጠራው ክፍለ ጊዜ ላይ ነው። በዚያ ጊዜ እያንዳንዱ ራስ እያንዳንዱ ደጃዝማች ሲቃዥ የሚያድረው በአክሱም ሲያን ቤተክርስቲያን ታላቅ በዓል ተደርጎለት ነጋሪቱ መለከቱ ጥሩምባው እምቢልታው እንዚራው እየተደባለቀ እልልታው ሆታው መሬት እያነቃነቀ ዘውድ ሲደፋ ነበር። እንደዚህ ይሁንና አብዛኛው ሱልጣን ተሿሚ ራሱ የዘውድ መስያ በመሆን ፈንታ በሰላ ጎራዴ ከአንገቱ ላይ ተበጥሶ ወድቆ በየጦሩ ሜዳ እየቀረ በዚያም ያልፈው መንገደኛ ሁሉ የነገሊያ ጥንት እያለ የሚተርትበት የራስ አጽም እየተወ ያልፍ ነበር። በዚህ ሁኔታ ሁሉም ለየራሱ እነግስ ሲል በመካከሉ የተጎዳው መላው የኢትዮጵያ ሕዝብ ነው። በጣም የሚያሳዝነው ኢትዮጵያ ያ አይነቱ እድል ከደረሰባት ጊዜ አስቀድሞ እንደነ ካሌብ እንደነ ገብረ መስቀል እንደነ ላሊበላ እንደነ አምደ ጽዮን እንደነ ሰርጸ ድንግል እንደነ ዘርዓ ያዕቆብ እንደነ ናዖድ እንደነ ዳዊት እንደነ ፋሲል እንደነ አድያም ሰገድ እንደነ ገላውዲዮስ እንደነ ጻድቁ ዮሐንስ ያሉ ታላላቅ ነገስታት የነበሯት መሆኑ በመላ ኢትዮጵያ ሲታወቅ በዚህ ጊዜ ከነሱ አንዱ ለመሆን ምኞት ይሁን አሞት እድልም ይሁን ጉልበት ተስፋም ይሁን ሃይማኖት ያለው አንድ እንኳ አለመገኘቱ ነው። እርግጥ ነው ዘውድ መፋት ሁሉም ይመኙ ነበር። ግን ከዚያ በኋላ ያለው ምኞታቸውና አላማቸው ከጎንደር ከተማ አካባቢ ሳይወጣ ታፍኖ ቁጭ ይል ነበር። ጎን የተሰማው ሁሉ በየፊናው እየተነሳ ያችን ለጉድ የተቀመጠች ያችን ባስጊ ማዕበል በተሸፈነ ዓለም ብቻዋን ብቅ ብላ የምትታይ ደሴት ያችን ባራራት ተራራዎች ላይ አፋ የፍጡራንን ዘር ጨርሶ ከመፋት እንዳዳነች የኖኅ መርከብ የአፍሪካን ክፍለ ዓለም የነጻነት መርከብ በተራራዎቿ አናት ላይ አሳርፋ በማቆየት ጨርሶ ከመፋት ያዳነች አገር ያችን ለታምር የተፈጠረች ኢትዮጵያ በየጎኗ ይዘው ይጎነታትሏት ነበር። አላማቸው የግል ፍላጎት ብቻ የሆኑት አንዳንድ መሳፍንቶም ለራሳቸው ጠቃሚ መስሎ ከታያቸው የሀገሪቱ አስጊ ጠላቶች ከሆኑት ጋር እንኳ ተሻርከው ተወዳዳሪ ወንድማቸውን ለማጥቃት ይነሱ ነበር። ደጃዝማች ማሩም ለነበራቸው የመንግስት ፍላጎት በጋብቻ ተርቢያቸዋለሁ ብለው ካሰቧቸው ሰዎች ከልጃቸው ባል ከደጃዝማች ወይና ከሚስታቸው ወንድም ከራስ ኢማም ቡክሳ ጋር በስልጣን እና በግዛት ሽሚያ ተጣሉ። ራስ ኢማም ቡክሳም በዘመኑ ይሰራበት የነበረውን የጭካኔና የሰው መፍቻ ዘዴ በመከተል ክርስቲያኑና ለአማራው የደጃዝማች ማሩ ግዛት ርኅራኄ እንደማይኖረው ያመኑበትን የወሎን የእስላም ጦር ለቀቁበት። በጊዜው የነበሩ መሳፍንት አንዱን ክፍል በጣም ለማጥፋት ሲፈልጉ በዘር በሃይማኖት ወይም ባለፈ ግጭት ምክንያት ቂምና የመበቀል ፍላጎት ያለውን ክፍል መርጠው ይልቁበታል። አይ ወዲያ ቂም ቂም ማህይምነት ማህይምነት ለራስ ወገን መቅናት ለራስ ወገን መቅናት ምን ይነገራል? ራሱን አውሎ የሚገባው ጎበዝስ ራሱን ተከላክሎ ራሱንም አጥቅቶ ይሞታል። አይ ሴቶች፣ አይ ህፃናት፣ አይ ሽማግሎችና መበለቶች ጉዱ መከራው በነሱ ላይ ነበር። እንደ በግ እየተጋደመ በሰይፍ በጎራዴ በካራ የሚታረደው የሚሰለበው የሚቀጠለው አብዛኛውን ጊዜ ያው ሴቱ ህፃኑና እርጅና የተጫነው ነበር። ያፈረሰ ቄስና ደብተር እንኳ ገብተው እንዲረግጧቸው የማይደፈሩት ቤተ መቅደሶች ይበዘበዙ፣ ህጋዊ ቄስ ወይም የቅስናና ከዚያ በላይ የሆነ የክህነት ማዕረግ ያለው ድንግል መነኩሴ ካልሆነ በቀር የሰው ዲያቆን እንኳ እንዲነካው የማይፈቀደው ጥላት ተወርጉሮ ይረገጥ ነበር። ይህ ሁኔታ ከተፈጸመባቸው ብዙ ቀኖች አንዱ የራሲ ማምጦር ደንቢያን የወረረበት ቀን ነው። እጁ ከወልዶና ካዳል የተጠራቀመው የራሲ ማምጦር ደብረታቦር ተነስቶ ሲመጣ በየመንገዱ የበጌምድርን ህዝብ እየረጠበጠ ካለፈ በኋላ ፍርቃበር ደርሶ ወደ ድጃዝማች ማሩ ግዛት ሲገባ የደረሰበትን ሁሉ ቤት ማቃጠል፣ ከብቱን መንዳትና ሰውን መግደል ጀመረ። ይህ ነገር በመላው ደንቢያ ቢሰማም የጀግናውን የማሩን ግዛት እስከ ከተማው ጥግ ደርሶ የሚወር ጦር አለ ብሎ ያመነ ስላልነበር በመሀል ደንቢያ ያለው ህዝብ ሁሉ ጸጥ ብሎ የዕለት ተግባሩን ያከናውን ነበር። የጭንቅር ተክለ ሃይማኖት ቤተክርስቲያን መምህራንም ወንበር ዘርግተው ከማስተማር ለማቋረጥ ምክንያት የሚሆን አደጋ አለ ብለው አላሰቡም ነበር።
መቅደና ፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሽሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋር። እኔ መዩ ቱርክ ባይ የምሽሽ አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት። እርሳሱን እንደ ጠጅ ሞሱ ሲጠጣት፣ እኔ መዩ ቱርክ ባይ የምሽሽ
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።
I'm gonna get it.